the voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ህዝቡም ሰላማዊ የተቃውሞ እንቅስቃሴዎች ከፋሽስታዊ ጭካኔ ባልተናነሰ ሁኔታ የመጨፍለቅ እርምጃ እየወሰደ ያለው የኢህአዴግ መንግስት የሀገራችንን ችግሮች በመልካም አስተዳደር እጦት ላይ ብቻ በማሳበብ የሽንገላ መግለጫዎችን እየሰጠ መሆኑን መድረክ በትዝብት እየተከታተለ ይገኛል።
የመድረክ የህዝብ ግንኙነት ኃላፊ አቶ ጥላሁን እንዳሻው ናቸው። የኢህአዴግ መንግስት ለህዝባዊ ተቃውሞ የሰጠውን ምላሽ ከፋሽስታዊ ጭካኔ ጋር አነጻጽረው ከተናገሩት የተቀነጨበ ነው። ዝርዝሩ በመጽሔት ትንተና ክፍለ ጊዜ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ አርብ መጋቢት 23 ቀን 2008 ዓ.ም ነው። የአውሮፓ ህብረትን የልዑካን ቡድን የኢትዮጵያ ጉብኝት የተመለከተ ዘገባ ይኖረናል። ቡድኑ ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከተቃዋሚ ፓርቲ መሪዎች ጋር መገናኘቱ ታውቋል። ከአዲስ አበባ እንደደረሰ እናቀርባለን። ፕሮግራሙን ንጉሡ ታምሬ ይመራል። የምናስተናግዳችሁ ደግሞ ሰለሞን ክፍሌና
ቆንጂት ታዬ ነን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እንድናመሽ የአክብሮት ግብዣችን ነው።
አሁን የዓለም ዜና እናሰማለን።
የኢህአዴግ መንግስት በአሁኑ ጊዜ ህዝባዊ ተቃውሞን ለመጨፍለቅ የሚወስደው እርምጃ ከፋሽስቶች ጭካኔ አይተናነስም ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ ከሰሰ። የኢህአዴግ እርምጃ ከማሰርም አልፎ እንደ ደርግ ዘመን የገደለውን አስከሬን በየቦታው እስከ መጣል ደርሷል ብሏል መድረክ። ሀገሪቱን ወደ ተሻለ አቅጣጫ ለመምራት ኢህአዴግ ከመድረክና ሌሎች ሀቀኛ ተቃዋሚ ፓርቲዎች ካላቸው ጋር በአስቸኳይ እንዲደራደርም ጠይቋል። የአውሮፓ ፓርላማ አባላትም ከጠቅላይ ሚኒስትር ኃይለማርያምና ከኢትዮጵያ የፖለቲካ ተቃዋሚ ፓርቲ መሪዎች ጋር ከተገናኙ በኋላ ማምሻውን ጋዜጣዊ መግለጫ ሰጥተዋል። በምሽቱ አብይ ርዕስ እንመለስበታለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ በዋሽንግተን የዓለም መሪዎች በተሳተፉበት በሁለተኛውና የመጨረሻው ቀን የኒውክሌር ሴኩሪቲ ጉባኤ ማብቂያ ላይ ንግግር ያደርጋሉ ተብሎ ይጠበቃል። ሚስተር ኦባማ ትናንት ማታ ከ50 በላይ ለሚሆኑት የጉባኤው ተሳታፊ መሪዎች ክብር የእራት ግብዣ አስተናግደዋል። ማይክል ብራውን አጭር ዘገባ አስተላልፏል። ሶሎሞን ክፍሌ ያቀርበዋል።
የመሪዎቹ ጉባኤ ያተኮረው አስፈሪነቱ ከጊዜ ወደ ጊዜ እያደገ በመጣው በሰሜን ኮሪያ የኑክሌር ጦር መሳሪያ ግንባታና ምናልባትም ልትጠቀምበት እንደምትችል ባሳደረው ስጋት ላይ ነው። ይህ የፒዮንግያንግ የቅርብ ጊዜ ትንኮሳ የታየው ደግሞ ሰሜን ኮሪያ አንድ የሚጠረጠር የቦሊስቲክ ሚሳይል ወደ ጃፓን ባህር ተኩሳለች ሲሉ የደቡብ ኮሪያ መገናኛ ብዙሃን ከዘገቡ በኋላ ነው። ይህ በሰሜን ኮሪያ የተፈጸመ አዲስ ትንኮሳ በፒዮንግያንግና በሶልና በደቡብ ኮሪያ ምዕራብ ሸሪኮች መካከል ውጥረት አስፍኗል። ሰሜን ኮሪያ የተባለውን ቦሊስቲክ ሚሳይል ከመተኮሷ በፊት ፕሬዚደንት ባራክ ኦባማ ከጃፓንና ደቡብ ኮሪያ መሪዎች ጋር ተገናኝተው መላውን የኮሪያ ሰላጤ አካባቢ ከኑክሌር ነጻ ለማድረግ የተባበረ ጥረት አስፈላጊነት ላይ ተወያይተዋል።
We've directed our teams to work diligently in the coming weeks and months.
ቡድናችን በሚቀጥሉት ሳምንታትና ወራት በጋራ ልንወስዳቸው በምንችላቸው እርምጃዎች ላይ ነቅቶ እንዲሰራ መመሪያ ሰጥተናል። ይህም የኮሪያን ሰላጤ ከኒኩሌር ነጻ መሆኑን ለማረጋገጥና በአካባቢው ሰላምና መረጋጋት ለማምጣት ነው።
የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ በበኩላቸው ሲናገሩ ደግሞ በሴኪሪቲው ዘርፍ በጃፓን በደቡብ ኮሪያና በዩናይትድ ስቴትስ መካከል ትብብሩን ማጠናከር ያስፈልጋል። ስጋታችንን ልዩ የሚያደርገው ደግሞ ሰሜን ኮሪያ የኑክሌር ጦር መሳሪያ ባለቤት የመሆን አቅሟ ብቻ ሳይሆን በቀጥታ በሶስቱም ሀገሮች ብሎም በዓለም ላይ ያነጣጠረ በመሆኑ ነው ሲሉ አስረድተዋል። ለእንዲህ መሰሉ ስጋት የተባበረ ምላሽ መስጠቱ አስፈላጊ መሆኑንም አምነንበት መቀበላችንን አረጋግጠናል ሲሉ አብራርተዋል። ዩናይትድ ስቴትስና ሌሎቹ የዓለም መሪዎች በተጨማሪም ያለፈውን ሳምንት በብራሰልስ የደረሰውን ጥቃት ተከትሎ የኑክሌር ጦር መሳሪያ ቁሳቁስ በአሸባሪዎች እጅ እንዳይገባ መከላከል በሚቻልበት መንገድ ላይ በዋናነት ተወያይተዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት የደቡብ ሱዳን የብሔራዊ አንድነት የሽግግር መንግስት ምስረታ በቀጣዮቹ 2 ሳምንታት ውስጥ ሊከናወን ይችላል ሲሉ ጣምራት ቁጥጥርና ግምገማ ኮሚሽኑ ሊቀመንበር ተናገሩ። የቀድሞ የቦትስዋና ፕሬዚደንት ፌስቱስ ሞጋዬ ለተባበሩት መንግስታት የጸጥታው ምክር ቤት ባደረጉት ንግግር ተኩስ አቁም ስምምነቱ ላይ የተፈጸሙ ጥሰቶች ይኑሩ እንጂ በቅርብ ጊዜ የተከናወኑ እርምጃዎች የሽግግሩ መንግስት ምስረታ ሩቅ እንደማይሆን የሚያመላክቱ ናቸው ብለዋል። የዩጋንዳ ፕሬዚደንት ዮዌሪ ሙሴቪኒ ባለፈው የካቲት በተደረገው ምርጫ በድጋሚ መመረጣቸውን የሀገሪቱ ጠቅላይ ፍርድ ቤት ትናንት አጸደቀው። በምርጫው ተወዳድረው የነበሩት የቀድሞው ጠቅላይ ሚኒስትር አማማ ኤምቢባዚ ያቀረቡትን አቤቱታ ፍርድ ቤቱ ውድቅ አድርጎታል። ፕሬዚደንት ሙሴቪኒ 60% ድምጽ፣ ተቃዋሚ መሪ ተፎካካሪያቸው ኪዛ ቢሲጂ ደግሞ 30.5% ድምጽ አግኝተዋል ብሎ ነው የሀገሪቱ የምርጫ ኮሚሽን ያስታወቀው። ኮሚሽኑ የምርጫ ሕጎቹን ስላላከበረ ውጤቶቹን ጠቅላይ ፍርድ ቤቱ እንዲሰርዝ ኢምባባዚ ጠይቀው ነበር። ይሁን እንጂ ፍርድ ቤቱ አንዳንድ የተዛባ አሰራር ነበር፣ ግን የድምፅ ውጤቱን ለመሰረዝ የሚያበቃ አይደለም ሲል ወስኗል።
የተባበሩት መንግስታት ድርጅትና የፈረንሳይ ወታደሮች መካከለኛ አፍሪካ ሪፑብሊክ ውስጥ ብዛት ባላቸው ሴቶችና ልጃገረዶች ላይ ወሲባዊ ጥቃት ፈጽመዋል ተብሎ በቀረበው ውንጀላ ላይ ብርቱ ምርመራ እንደሚካሄድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቃል ገብተዋል። ከቀረቡት ዘግናኝ ውንጀላዎች መካከል ቢያንስ 3 ልጃገረዶች የፈረንሳይ ወታደሮች በአንድ ወታደራዊ ካምፕ ውስጥ ይዘውን ከውሻ ጋር ወሲብ ግንኙነት እንድንፈጽም አድርገውናል ሲሉ ለአንድ የተባበሩት መንግስታት ድርጅት የሰብአዊ መብት ባለሥልጣን ተናግረዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር አንዳንዶቹ የድርጊቱን ሰለባዎች ቤተሰቦች ጎብኝተዋል። ወታደሮቹ ከህዝቡ አካባቢ እንዲወገዱ ቢደረግም የየሀገሮቻቸው መንግስታት የበለጠ እርምጃ መውሰድ ይኖርባቸዋል ሲሉም ሳማንታ ፓወር አስገንዝበዋል።
And if you're a soldier now, even if the prevention steps are good, if you're a soldier, you believe that there is impunity.
እየተወሰደ ያለው የመከላከል እርምጃ ጥሩ ነው፣ ነገር ግን እስካሁን ተጠያቂነት ስላልነበረ በዚሁ ይቀጥላል ብላችሁ የምታምኑ ወታደሮች ካላችሁ እዚህ ያለው አመራር ሊያስተካክለው እየሞከረ ነው። ወታደር የሚልኩት ሀገሮችም ቢሆኑ ብዙ መስራት ነው የሚጠበቅባቸው።
የተባበሩት መንግስታት ዋና ጸሐፊ ባንኪሙን የቀረቡት ውንጀላዎች እጅጉን እንደዘገነኗቸው ገልጸዋል። ፈረንሳይ በበኩሏ ወታደሮቿ ወንጀሉን መፈጸማቸው ከተረጋገጠ ከባድ እርምጃ እንደምትወስድ አስታውቃለች።
በሀገሪቱ ምጣኔ ሀብት መላሸቅ በሚሰነዘርባቸው ሂስ ምክንያት የጋና ማዕከላዊ ባንክ ገዢ ዛሬ በገዛ ፈቃዳቸው ስልጣናቸውን ለቀዋል። ከሀገሪቱ ዋና ከተማ አክራ ፍራንቼስካ ፎርሰን ተከታዩን ዘገባ አስተላልፋለች። ትዝታ በላቸው ታቀርበዋለች።
ሄንሪ ኮፊ ዋምፓ የአገሪቱን ዓመታዊ የበጀት መጓደል እያሻቀበ የሄደውን የዋጋ መናር፣ የጋናን ምንዛሪ ዋጋ እየቀነሰ መሄድና እየተከመረባት ለሄደው የውጭ ዕዳ መፍትሄ እንዲሹ ነበር እንደ አውሮፓ አቆጣጠር በ2012 ዓ.ም የተሾሙት። ዋምፓ 4 ዓመት ሊያገለግሉ ነበር የተሾሙት። ሆኖም አንዳንዶች ስራቸው አስቸጋሪ መሆኑን ቢያምኑም ሂስ ለሚሰነዘርባቸው ሹመታቸውን ለማጠናቀቅ ገና 4 ወር ሲቀራቸው ስልጣን ለቀዋል። የጋና ኢኮኖሚ ጠበብት ፍሌክስ አሴንቴ አዲሱ የማዕከላዊ ባንክ ገዢ በድፍረት የመንግስትን ወጪ የሚቆጣጠር ሰው መሆን አለበት ይላሉ።
በእርግጥ በእግራቸው የሚሾመው ሰው መንግስት ይህ ይከፈል ያ ሲላቸው ይህን ወጪ ማውጣት አልችልም፣ ገንዘብ የለም ማለት መቻል አለበት።
ዋምፓ በ2012 ስልጣን ሲይዙ ጋና ከፍተኛ የበጀት መጓደል ውስጥ ነበረች። በዚያን ዓመት አገሪቱ አዲስ የምርጫ ቆጠራ ስርዓት ከመዘርጋት በተጨማሪ ለምርጫው ከፍተኛ ወጪ አድርጋለች። በጋና የፊታችን ህዳር ወርም ሌላ ምርጫ ስለሚካሄድ ከፍተኛ ወጪ ይጠበቃል። አሳሳቢ የኢኮኖሚ ጉዳዮች የአገሪቱ ገንዘብ ዋጋ መቀነስና የዋጋ መናር ናቸው። አንድ አገር የምንዛሬዋን ዋጋ መተመን የምትችለው የምታመርተውን የግል ነጋዴዎች ወደ ውጪ መላክ ሲችሉ ነው ይላሉ የኢኮኖሚ ጠበብት። የጋና ፕሬዝዳንት ቋሚ የማዕከላዊ ባንክ ገዢ እስከሚሾሙ የሄነሪ ኮፊ ዋምፓ ምክትል የነበሩት ሚሊሰን ናራ በጊዜያዊነት ያገለግላሉ።
በመጨረሻም ከኢቦላ ነጻ ተብለው ታውጆላቸው በነበሩት ሀገሮች አዳዲስ የቫይረሱ ተጠቂዎች ብቅ ማለታቸው ቀጥሎ ላይቤሪያ ውስጥ አንዲት ሴት ሞቱ። ጊኒ ውስጥ ደግሞ ለ800 ሰዎች የመከላከያ ክትባት ተሰጥቷል። ላይቤሪያ ዋና ከተማ ሞንሮቪያ ወደሚገኝ ሆስፒታል ተወስደው የነበሩት ሴት እንደደረሱ ማረፋቸውን የዓለም የጤና ድርጅት ገልጿል። ድርጅቱ ከሀገር ውስጥ ባለስልጣናት ጋር ሆኖ ከዋና ከተማዋ ወጣ ብሎ ሴትዮዋ ይኖሩበት ወደ ነበረው ማህበረሰብና ወደ ታከሙበት የጤና ጣቢያ ፈጥኖ ደራሽ የሕክምና ባለሙያዎችን አሰማርቷል። ከሟቺቱ ጋር ግንኙነት የነበራቸውን ሰዎች ለማግኘት አሰሳ ተይዟል። የኚህ ሴት ሞት ላይቤሪያ ባለፈው ዓመት ግንቦት ወር ከኢቦላ ነጻ ተብላ ከታወጀላት ወዲህ ቫይረሱ ለሶስተኛ ጊዜ መቀስቀሱን የሚያመለክት ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ። በዚህ ርዕስ ለማቅረብ የምንጠብቀው የአውሮፓ ህብረትን የኢትዮጵያ ጉብኝት የተመለከተ ዘገባ እስካሁን አልደረሰንም። ወደ ትንታኔው እናልፋለን። የኢህአዴግ መንግሥት በአሁኑ ጊዜ ሕዝባዊ ተቃውሞን ለመጨፍለቅ የሚወስደው እርምጃ ከፋሽስቶች ጭካኔ አይተናነስም ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ ከሷል። የኢህአዴግ እርምጃ ከማሰርም አልፎ እንደ ደርግ ዘመን የገደለውን አስከሬን በየቦታው እስከ መጣል ደርሷል ብሏል። ሀገሪቱን ወደ ተሻለ አቅጣጫ ለመምራት ኢህአዴግ ከመድረክና ሌሎች ሐቀኛ ተቃዋሚ ፓርቲዎች ካላቸው ጋር በአስቸኳይ እንዲደራደርም ጠይቋል። መለስካቸው አምሃ ተከታዩን ልኳል።
መድረክ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ ርዕሱ የኢህአዴግ አምባገነናዊ ስርዓት በሕዝቦቻችን ሕይወት መብትና ክብር ላይ እያደረሰ ያለውን ወንጀል በመልካም አስተዳደር እጦት ላይ ብቻ ተሳቦና ተድበስብሶ ሊታለፍ አይችልም የሚል ነው። ጽሑፉ እንደሚያመለክተው በአሁኑ ወቅት በሀገሪቱ ዳር እስከ ዳር እየተስፋፉ ናቸው ያላቸው የሕዝብ ምሬቶችና ሰላማዊ የተቃውሞ እንቅስቃሴዎች መንስኤ ጸረ ዴሞክራሲው የኢህአዴግ አምባገነናዊ አገዛዝ የፈጠረው ብልሹ አስተዳደር ነው። ይህን ደግሞ ህዝቡ ከመራር የህይወት ልምዱና ተመክሮቹ የተገነዘበ ጉዳይ ነው ሲል ያብራራል። ታዲያ ይህንን ብልሹ አስተዳደር ህዝቡ በሰላማዊ መንገድ እየተቃወመ ነው የሚለው መድረክ በተጸራሪው የኢህአዴግ መንግሥት የሰጠውን ምላሽ ከፋሽስታዊ ጭካኔ ጋር አመሳስሎታል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የህዝብ ግንኙነት ኃላፊ አቶ ጥላሁን እንደሻው መግለጫውን በንባብ አሰምተው ነበር።
የህዝቡን ሰላማዊ የተቃውሞ እንቅስቃሴዎች ከፋሽስታዊ ጭካኔ ባልተናነሰ ሁኔታ የመጨፍለቅ እርምጃ እየወሰደ ያለው የኢህአዴግ መንግስት የሀገራችንን ችግሮች በመልካም አስተዳደር እጦት ላይ ብቻ በማሳበብ የሽንገላ መግለጫዎችን እየሰጠ መሆኑን መድረክ በትዝብት እየተከታተለው ይገኛል።
መድረክ መንግስት በብልሹ አስተዳደር ላይ ቆራጥ አቋም ወስጃለሁ የሚለውንም የሚቀበል አይመስልም። እንዲያውም መልካም አስተዳደር አሳጡ የሚላቸውንም ባለሥልጣናቱን ከአንዱ ሥልጣን ወደ ሌላው እያሸጋሸጋቸው እያየን ነው ሲል ይከሳል። የፌዴራል መንግሥት ጠይቋል ያለውን ይቅርታም መድረክ በተፈጠረው ጉዳትም የፌዴራል መንግስቱ ያዘነ ሲሆን ለተፈጠረው ችግር ሁሉ ይቅርታ ይጠይቃል በማለት ሲቀናቱ ይታያሉ ሲል ይቅርታውን ያጣጥለዋል። እንዲያውም ተኩሶ ገዳይ ኃይሉንም ሆነ አስተዳደራዊ በደል የፈጸመውን ሙሰኛ ለሕግ አቅርቦ ሳያስቀጡ ይቅርታ ማለት ለምዕራባውያን ፍጆታ ነው ሲል ያጣጥለዋል። ከዚህ በተቃራኒ እየተፈጸመ ነው ያለውን ድርጊት ደግሞ መድረክ የሚያወዳድረው በደርግ ዘመን ተፈጸመ ካለው አሰቃቂ ድርጊት ጋር ነው። አቶ ጥላሁን እንደሻው
በሌላ አንጻር ደግሞ የህዝቡን ህገ መንግስታዊ ሰብአዊና ዲሞክራሲያዊ መብቶች በመጣስና በፖለቲካ ወገንተኝነት በሰላማዊ አግባብ በዚሁ ብልሹ አስተዳደሩ ላይ ተቃውሟቸውን የገለጹትን ዜጎች በገፍ እያፈሰ ማሰሩንና ማሰቃየቱን እያባራሰው ይገኛል። በሀገሪቱ ለሚካሄደው ሰላማዊ የተቃውሞ እንቅስቃሴ በተግባር እየሰጠ ያለው ምላሽም በተቃውሞ እንቅስቃሴው ተሳትፏል ብሎ የተጠረጠራቸውን ዜጎች ሁሉ ከየመኖሪያ ቤታቸውና ከየስራ ቦታቸው እያፈሰ ከማሰርና ከማሰቃየት አልፎ እንደ ደርግ መንግስት ዘመን እየገደሉ በየቦታው አስክሬን መጣል ድረስ የደረሰው ነው።
መድረክ በዚህ መግለጫው የኢህአዴግ መንግስት ፈጽሟቸዋል ወይንም እየፈጸማቸው ነው ያላቸውን ህገወጥ ድርጊቶች ዘርዝሯል። በኦሮሚያ ክልል ከተለያዩ ክፍሎች ብቻ ዛሬ 2627 ዜጎች ከህግ አግባብ ውጭ ታስረው ስቃይ የደረሰባቸው መሆኑን ይናገራል። በመድረክ አባል ድርጅቶችም በተለያዩ የሀገሪቱ ክፍሎች ከማስፈራራት እስከ ግድያ ድረስ የሚፈጸሙ ድርጊቶችን ይተነትናል። መድረክ ባጭሩ የህግ የበላይነት የሌለበት ስርዓተ መንግስት ነው ሲል ይከሳል። አቶ ጥላሁን እንደሻው
አገዛዙ በብልሹ አስተዳደሩ ላይ በሰላማዊ አግባብ ተቃውሞ በማሰማታቸው የታሰሩትንና በተለያዩ እስር ቤቶች ታጉረው የሚገኙትን የኦፌኮ መድረክ አመራር አባላትና ደጋፊዎች እንዲሁም በአገዛዙ ላይ ምሬታቸውን እና ተቃውሟቸውን ለመግለጽ የተንቀሳቀሱ በብዙ ሺህ የሚቆጠሩ ሌሎች ዜጎችን ከእስር በመፍታት ረገድ አንዳችም ተጨባጭ እርምጃ ሳይወስድና በአገዛዙ በግፍ ለተገደሉ ዜጎችም ኃላፊነት ወስዶ ተጠያቂዎችን ለህግ ሳያቀርብ አሁንም ተቃውሞ አሰምታቸዋል ባላቸው ዜጎች ላይ ህገወጥ እርምጃ እየወሰደ መሆኑ የህግ የበላይነት የሌለበት ስርዓተ መንግስት መሆኑን ግልጽ ያደርገዋል።
መድረክ የኢህአዴግ መንግስት መግለጫዎች ከተግባሩ ጋር የሚቃረኑ ናቸው ካለ በኋላ በማስመሰያ መግለጫዎች ህዝቡን ለመሸንገል የሚደረገውን ፋይዳ ቢስ ሙከራ አቁሞ በሰላማዊ አግባብ ተቃውሟቸውን በማሰማታቸው ምክንያት በገፍ ያሰራቸው ያላቸውን የመድረክ አባሎችና ደጋፊዎችን እንዲሁም ሌሎች ሰላማዊ ዜጎችን በአስቸኳይ እንዲፈታ፣ በሰላማዊ ተቃውሞ የተሰለፉትን ዜጎች በግፍ የገደሉ ወንጀለኞች ያላቸውን በገለልተኛ አጣሪ አካል ተጣርቶ ለፍርድ እንዲቀርቡ፣ ለተጎጂዎች ካሳ እንዲከፈል ከጠየቀ በኋላ የችግሩ መፍትሄ ነው ያለውን እርምጃ ኢህአዴግ እንዲወስድ ጠይቋል።
የህዝቦቻችንን ህገ መንግስታዊ ሰብአዊና ዲሞክራሲያዊ መብቶች ተከብረውና መልካም አስተዳደር ሰፍኖ ሀገራችን ወደ ሁለንተናዊ የልማት ጎዳና እንድታመራ ለማብቃት ኢህአዴግ ከመድረክና ሌሎች ሀቀኛ ተቃዋሚ ፓርቲዎች ጋር የፖለቲካ ምህዳሩን ነጻ፣ ፍትሐዊና ተአማኒ ለማድረግ በአስቸኳይ እንዲደራደር በአጽንኦት እንጠይቃለን።
መንግስት ከመድረክና ከሌሎች የምርጫ ስነ ምግባር ደንቡን አንፈርምም ካሉ ተቃዋሚ የፖለቲካ ፓርቲዎች ጋር ለመደራደር እንደማይፈቅድ ደጋግሞ ገልጿል። መድረክ የኦሮሞ ፌዴራሊስት ኮንግሬስ፣ የኢትዮጵያ ማህበረ ዴሞክራሲ፣ ደቡብ ህብረት አንድነት ፓርቲ፣ አረና ትግራይ ለሉዓላዊነትና ለዴሞክራሲ እንዲሁም የሲዳማ አርነት ንቅናቄ የተባሉ ድርጅቶችን የሚያቀፍ ግንባር ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራችሁ አድማጮች፣ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መጋቢት 2 ቀን 2008 ዓ.ም ለፓርላማ ባደረጉት ገለጻ ወቅት በኦሮሚያና ሌሎች የሀገሪቱ አካባቢዎች ለተፈጠሩ ችግሮች ጣታችንን በሌላ ማንም ላይ መቀሰር አንችልም፣ ችግሩ የእኛ ነው ማለታቸው ይታወሳል።
በእኛ ውስጥ ባለ ብልሽት ምክንያት ከጊዜ ወደ ጊዜ የህዝቡን ጥያቄዎች ፈጥኖ ምላሽ ባለመስጠት ምክንያት ከህዝብ ጋር ቅራኔ ውስጥ እየገባን መጥተናል። ይሄ የተገባበት ቅራኔ አንዳንድ ቦታዎች ላይ ወደ ግጭት አምርቷል። ሌላ ጋር ይሄ ችግር የለም ማለት አይደለም። ከትግራይ ጀምሮ እስከ ደቡብ ጫፍ ድረስ ይሄ ችግር ያውና ተመሳሳይ ነው። የግጭትና ያለመገጨት ልዩነት ብቻ ነው። ስለዚህ ግጭቱ ባልተፈጠረበት አካባቢ ችግራችንን ቶሎ ፈተን ከህዝቡ ጋር መታረቅ፣ ግጭት በተፈጠረበት አካባቢ ደግሞ ግጭቱን አርግበን በተመሳሳይ ሁኔታ ከህዝቡ ጋር መታረቅ እንጂ ኦሮሚያ ላይ የሆነ ነገር ግጭቶች ስለተፈጠሩ የተለየ ተደርጎ መታየት የለበትም። በሁሉም አካባቢዎች የመልካም አስተዳደር ችግሮች አሉብን ብለናል።
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። አድማጮች፣ አሁን የአውሮፓ ህብረትን የልዑካን ቡድን የኢትዮጵያ ጉብኝት የተመለከተው ዘገባ ደርሶናል። ወደዛ እናልፋለን። የኢትዮጵያ መንግስት በሰብአዊ መብቶች ጥሰቶች ከሚወነጅለው የአውሮፓ ፓርላማ ውሳኔ ጀርባ ያለው የሶሻሊስቶችና ዲሞክራቶች ልዑካን ቡድን አዲስ አበባ ውስጥ ያደረገውን ጉብኝት አጠናቋል። በዚህ ውሳኔ መንፈስ ዲሞክራሲንና ሰብአዊ መብቶችን ለማስፈን እንዲሰሩ ለኢትዮጵያው ጠቅላይ ሚኒስትር አስረድቻለሁ ሲሉ የቡድኑ ፕሬዚደንት ጆዋኒ ፒኬላ ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የአውሮፓ ፓርላማ በኢትዮጵያ ባለው ወቅታዊ ሁኔታ በተለይም የኦሮሚያውን በተመለከተ ጠንካራ የውሳኔ ሐሳብ ያጸደቀው በቅርቡ ነው። የዚህ የውሳኔ ሐሳብ ዋነኛ ቀንቃኝ ደግሞ በአባላት ብዛት በፓርላማው ሁለተኛ የሆነው የሶሻሊስቶችና የዲሞክራቶች ቡድን መሆኑ ይታወቃል። የዚህ ቡድን ልዑካን ምናቸው? ካለፈው ረቡዕ ጀምሮ በአዲስ አበባ ቆይታ ያደረጉት ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ ከተቃዋሚና ከሲቪክ ማህበረሰብ መሪዎች እንደዚሁም ከአፍሪካ ህብረት ባለስልጣናት ጋር መነጋገራቸውን የልዑካን ቡድኑ አባላት ማምሻውን በሰጡት ጋዜጣዊ መግለጫ አስታውቀዋል። ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ በዲሞክራሲና በሰብአዊ መብት ጉዳዮች ላይ ጭምር መነጋገራቸውንም ነው። በአውሮፓ ህብረት ፓርላማ የሶሻሊስቶችና ዲሞክራቶች ቡድን ፕሬዝዳንት ጂያኒ ፒቴላ የተናገሩት
That the main task for the prime minister is to reinforce the democracy, to ensure the freedom and the pluralism.
የእርሳቸው ማለትም የጠቅላይ ሚኒስትሩ ዋና ተግባር ዲሞክራሲን ማስፈን እንደሆነ አጠንክሬ ተናግሬያለሁ። ነጻነትንና የሐሳብ ብዝሃነትን ማረጋገጥ ታላቅ አመራር የሚሰራው በዚህ አቅጣጫ ነው። ጠቅላይ ሚኒስትሩም በዚሁ መስመር እንዲሰሩ ጠይቄያቸዋለሁ። በአውሮፓ ፓርላማ ውሳኔ መንፈስ
በጂያኒ ፒቴላ የሚመራው ቡድን በከፍተኛ ደረጃ የደገፈው በኋላም የአውሮፓ ፓርላማ ያጸደቀው ውሳኔ የኢትዮጵያን መንግስት በእጅጉ ይተቻል። በኦሮሚያ በተካሄደው የተቃውሞ እንቅስቃሴ ከመጠን ያለፈ ኃይል መጠቀሙን ይጠቅሳል። በዚህም ምክንያት የታሰሩት ሁሉ እንዲፈቱ፣ የተፈጸሙ ግድያዎችም በገለልተኛ ወገን እንዲጣሩ ይጠይቃል። የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች እንዲጋበዙና ጉዳዩን እንዲያጣሩም ያሳስባል። ከጠቅላይ ሚኒስትሩ ጋር በነበራቸው ውይይት እነዚህ ሐሳቦች ተነስተው እንደሆነ የተጠየቁት ፕሬዝዳንቱ ተከታዩን መልሰዋል።
Yes, we spoke with the Prime Minister about the resolution, in particular about this part of the resolution, and we
አዎ፣ የአውሮፓ ህብረት ፓርላማ ያሳለፈውን ውሳኔ በተመለከተ ከጠቅላይ ሚኒስትሩ ጋር ተነጋግረናል። ይህኛውን የውሳኔውን ክፍል በተመለከተ በጉዳዩ አስፈላጊነት ላይ አጠንክረን ተነጋግረናል። ጠቅላይ ሚኒስትሩ የሰጡት ምላሽም አዎንታዊ እንደነበረ በግልጽ መናገር አለብኝ። ስለ ተቃውሞ ሰልፎቹ ተናግረዋል። ህዝቡ አደባባይ ሲወጣ ልንወቅሰው አይገባም፣ ምክንያቱም ጥያቄዎቹን አቅርቧል፣ መንግሥት ምላሽ መስጠት አለበት ሲሉ ነው ያስረዱት።
የልዑካን ቡድኑ አባላት ከተቃዋሚ ፓርቲ መሪዎች ጋር ባደረጉት ውይይት በተለያዩ ጉዳዮች ላይ መነጋገራቸውንም አመልክተዋል። የአውሮፓ ፓርላማ የሚያወጣቸው የውሳኔ ሐሳቦች በተግባር አይውሉም የሚል ትችት በተቃዋሚዎች ወገን መኖሩንም አንስተዋል። በዚሁ የተቃዋሚዎች ቅሬታ ላይ ምላሽ የሰጡት የአውሮፓ ፓርላማ አባል ኖርበርት ኑርሰር በጥረታቸው እንደሚገፉ አብራርተዋል።
When we had the meeting with the opposition parties, they told us European Parliament is not more than a talking
ከተቃዋሚ ፓርቲዎች ጋር በተገናኘንበት ወቅት የአውሮፓ ፓርላማ ከመናገር ባለፈ የሚያደርገው ነገር እንደሌለ ነግረውናል። እውነታው ያ አይመስለኝም። በፓርላማው አማካይነት 500 ሚሊዮን ሰዎችንም እንወክላለን። እንደዚህ አይነት ውሳኔ ግልጽ የሆነ የውሳኔ ሐሳብ ስናጸድቅ፣ በጣም አስፈላጊ በሆኑት የፖለቲካ ቡድኖች ተደግፎ ስናጸድቅ፣ የኢትዮጵያ ባለስልጣናትም ምን አይነት ምላሽ እንደሰጡ ስናይ ያደረግነው ነገር የማይረባ አይመስለኝም። በሰብአዊ መብቶችና በልማት ኮሚቴዎቻችን አማካይነት እየቀጠልንበት ነው። ስለዚህ ጉዳዩ ሁልጊዜም ጠረጴዛ ላይ ነው።
የልዑካን ቡድኑ አባላት በኢትዮጵያ ቆይታቸው በስደት በሽብርተኝነትና በሌሎችም ርዕሶች ላይ ከሀገሪቱና ከአፍሪካ ህብረት ባለስልጣናት ጋር ተነጋግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የኬንያው ፕሬዝደንት ኡሁሩ ኬንያታ ትናንት ሐሙስ የሀገሪቱን ሁኔታ በተመለከተ ዓመታዊ ንግግር ለምክር ቤት ሲያቀርቡ ያቋረጧቸው የተቃዋሚ አባላት ከምክር ቤቱ እንዲወጡ መደረጋቸው ተነግሯል። የፕሬዝደንት ኬንያታ አስተዳደር ካለፉት 6 ወራት ወዲህ ከሙስናና ከኑሮ ውድነት ጋር በተያያዘ ከፍተኛ ውጥረት ውስጥ እንዳለ ይታወቃል። ከናይሮቢ መሐመድ ዩሱፍ ዘገባ ልኳል። አዲሱ አበባ ያቀርበዋል።
የተቃዋሚ ምክር ቤት አባላት ጩኸትና ፉጨት የተሰማው ፕሬዝዳንት ኬንያታ ንግግራቸውን ገና አንድ ብለው ሲጀምሩ ነበር። አፈ ጉባኤው ጀስቲን ሙቱሪም ተቃዋሚዎቹ ስርዓት መያዝ እንዳለባቸው ሲያስጠነቅቁ ጊዜም አልወሰዱ። ማስጠንቀቂያው ግን አልሰራምና የተቃዋሚዎቹ ፉጨትና ጩኸት ቀጠለ። አፈ ጉባኤ ሙቱሪም ተቃዋሚዎቹ አዳራሹን ለቀው እንዲወጡ ትዕዛዝ ሰጡ። የፕሬዝደንት ኬንያታ የዚህ ዓመቱ ንግግራቸው የቀረበው በበርካታ የሚኒስቴር መስሪያ ቤቶች ልዩ ልዩ ሙስናና ቅሌት እንደተከሰተ የአደባባይ ምስጢር በሆነበት ወቅት ነው። እርግጥ ፕሬዝዳንቱ ባለፈው ዓመት 3ኛው ሚኒስትር አባረዋል ከሥራ። ይሁንና ተቺዎች ሙስና የፈጸሙትን ለፍርድ ማቅረብን ጨምሮ ብዙ ይቀራል ማለታቸው ይሰማል። ምክር ቤቱ ውስጥ የነበረው ውጥረት ግን ፕሬዝዳንቱ ንግግራቸውን ከማጠቃላቸው አስቀድሞ ለ30 ደቂቃ ያህል ቀጥሎ ነበር። የፕሬዝዳንቱ ንግግር አገሪቱ ባለፈው ዓመት ባከናወነቻቸውና ለወደፊትም ባቀደቻቸው ላይ ያተኮረ ነበር።
Despite global economic and financial turmoil, our Kenyan economy has shown notable resilience.
ምንም እንኳ የኢኮኖሚና የገንዘብ ግርግር ቢኖርም የኬንያችን ኢኮኖሚ ግን ጉልህ በሆነ መልኩ በቶሎ እንዳገገመ ይታወቃል። ይህም በውል የሚታየው በሽብርተኞች አያሌ ጥቃት የተጎዱት የቱሪዝምና የሆስፒታል ተቋሞች ያሳዩት መሻሻል ነው።
በአስተዳደራቸውና አገሪቱም የምትሄድባቸው አቅጣጫዎች ላላስደሰታቸው ተቃዋሚዎች ፕሬዝዳንቱ የሚሉትም ነበራቸው።
Those in opposition and alternative society have disagreed with our understanding of this nationalist covenant.
የሀገራችን ለውጥና በዲሞክራሲያዊ መንገድ የተመረጠው መንግስት አካሄድ ያልተዋጠላቸውን ወገኖች ስጋት ሰምተናል። ሐሳብን በነጻነት ከመግለጽ መብት አኳያ እንደግፋቸዋለን።
ኬንያ በቀጣዩ ነሐሴ ወር ሌላ ፕሬዝዳንታዊ ምርጫ ከማካሄዱ አስቀድሞ ፕሬዝዳንት ኬንያታ የሀገራቸውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታ የሚገልጹበት ስቴት ኦፍ ዘ ኔሽን በመባል የሚታወቀውን አንድ የመጨረሻ ብሔራዊ ንግግር ያደርጋሉ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን እስከ ምሽቱ 4 ሰዓት ድረስ ከእናንተው ጋር እንቆያለን።
አሁን ደግሞ ከእናንተ ከደረሱን አስተያየቶች አንድ ሁለቱን እናቀርባለን።
ሄሎ ቤ እንደምን ዋላችሁ? እኔ የሚገርመኝ ባለፈው ምሁራን ብላችሁ ስታናጋግሩ አዳምጬ ነው በጣም ነው የገረመኝ። በጣም የሚገርም ነገር እነዚህ ለሀገር ለመጥፋት ነው ወይስ ሀገር ለመዳን ነው? እነዚህ ሀገር ለመጥፋት ሁሌ እንደዚህ ያሉ ጉንበት ሰው አጥ ጉንበት ምን እያላችሁ የምታቀርቡት በጣም የምትገርሙ ሰዎች ናቸው። እነዚህ ሀገር መጥፋት ካልሆነ ሌላ አማራጭ ያላቸውም ሌላ የተማረ ከዛ ገለልተኛ ብታቀርቡልን ይሻላል። ዜር ስጥልኝ ወትር አድማጫችን ከአሜሪካ።
ሰላም ደህና ስትልኝ ቮይስ ኦፍ አሜሪካ። እኔ የምደውለው ከዚሁ ከሰሜን አሜሪካ ነው። ፕሮግራማችሁን ከ1980 እንደ አውሮፓ አቆጣጠር ጊዜ ጀምሮ አዳምጠዋለሁ። አሁን አሁን ግን የምታስተላልፉት ፕሮግራም ከምኑም ጋር የሚዛመድ አይደለም። አንዳንድ ጊዜ ሰሞኑን ለምሳሌ በኢትዮጵያ ውስጥ በተነሳው የመንግስት አስተዳደር ጉድለት ብዙ ጊዜ የምታተኩሩት ለኦሮሚያ ብቻ ነው። በደቡብ፣ በጎንደር፣ በተለያዩ ቦታዎች የሚያልቀው ህዝብና የሚሰራው ግፍ ብዙ አንገፍግፎታል። ለምሳሌ በወልቃይት፣ በሁመራ፣ በአብደራፊ፣ በአርማጮ፣ በሰሜን አደርጋይ፣ ጸለምት እንዲሁም በቋራ አካባቢ የሚደርሰው ግፍ በጣም አሳዛኝ ነው። ይህንን ነገር ማስተካከል አለባቸው። ምክንያቱም እኛ የምንከፍለው እዚሁ የአሜሪካ መንግስት በሚወስደው የታክስ ገንዘብ ነው። ካስተላለፋችሁ በትክክል ለማንኛውም በየቦታው እየዞራችሁ ነገሮች ማስተላለፍ አለባችሁ። በአስተያየቴ እንደምታስተላልፉት እርግጠኛ ነኝ። አመሰግናለሁ።
ጤና ይስጥልኝ ቢሮዎች፣ እንደምን አላችሁ? ከቅርብ ወራት ወዲህ የምዘግቡት ዘገባ በጣም ሚዛናዊ የሆነ የባለቤትነት ስሜት ያለው ኃላፊነትን በአግባቡ የመወጣት ተግባርን የሚያሳይ በመሆኑ በጣም በግሌ ረክቻለሁ እና በርቱ፣ ጥሩ ነው። በትክክል ሬዲዮ ጣቢያው ለኢትዮጵያ ሕዝብ የተቋቋመ መሆኑንና እናንተም በኢትዮጵያ ሕዝብ ስም ስራ እንደምትሰሩ በተግባር በማሳየታችሁ እንኳን ደስ አላችሁ እንላለን። እናመሰግናለን። እግዚአብሔር ይስጥልኝ።
አድማጮቻችንን ለተሳትፏችሁ በጣም እናመሰግናለን። የነጻ አስተያየት መቀበያ መስመሮቹ ከእናንተ ለእናንተ የተዘረጉ በመሆናቸው እንድትጠቀሙባቸው እናበረታታለን። በስልክ መስመራችን 202-205-9942 የውስጥ መስመር 14 በመደወል መልእክቶቻችሁን እንድታኖሩ የዘወትር ግብዣችን ነው። በኢሜይል ደግሞ አድራሻችን horn@voanews.com ነው። ጻፉልን። በቪኦኤ አምሃሪክ ፌስቡክ አድራሻችንም ተነጋገሩ።
አሁን 3 ሰዓት ተኩል ተቃርቧል። ወደ ሁለተኛው አጋማሽ ቅንብሮቻችን በሙዚቃ ይሆናል የምንሸጋገረው። ንጉሡ ታምሬ ታምራት ደስታን አንለያይም የሚለውን መርጦልናል። ታምራት ደስታ አንለያይም፣ ግሩም ዘፈን ነው የመረጥከው ንጉሡ፣ ይልመድብህ። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። አብራችሁን ቆዩ። ኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ በቪዥን ኢትዮጵያና በኢትዮጵያ ሳተላይት ራዲዮና ቴሌቪዥን ኢሳት አዘጋጅነት ዋሽንግተን ዲሲ ውስጥ ቅዳሜ መጋቢት 17 እና እሁድ መጋቢት 18 2008 ዓ.ም የሁለት ቀናት ውይይት ተካሂዶ ነበር። በዚህ ውይይት 6 የተለያዩ ርዕሶች ቀርበው ምሁራን፣ የፖለቲካ ድርጅት መሪዎች፣ የሲቪል ማኅበረሰብ ድርጅት ተወካዮችና ግለሰቦች ሐሳባቸውን አቀርበው ተዋይተዋል። ውይይቱን የተከታተለችው ጽዮን ግርማ ተከታዩን ታቀርባለች።
ቀዳሚ መጋቢት 17 በተካሄደው ውይይት የመጨረሻ ርዕስ የነበረው የዲሞክራሲያዊ ድርጅቶች የፖለቲካ ትግልን በመቅረጽ የሚጫወቱት ሚናና የሚያበረክቱት አስተዋጽኦ ምንድን ነው? እንዲሁም ለነገዋ ኢትዮጵያ ሰላምና አንድነት የሚሰጡት ዋስትና ምንድን ነው? የፖለቲካ ድርጅቶችን እንዴት መረዳት እንችላለን የሚል ነበር። በዚህ ርዕስ ላይ ለውይይት የሚሆን ጽሑፋቸው እንዲያቀርቡ የተጋበዙት ከሸንጎ ፓርቲ የስራ አስኪያጅ ኮሚቴ አባልና አመራር አባል አቶ አክሊሉ ወንዳፍራው፣ የኦሮሞ ዲሞክራሲያዊ ግንባር የአመራርና የስራ አስኪያጅ ኮሚቴ አባል አቶ ሌንጮ ባቲ፣ እንዲሁም የአርበኞች ግንቦት ሰባት አመራር አባልና የውጭ ግንኙነት አመራር አባል አቶ ነአምን ዘለቀ ናቸው። ያወያዩቸው ደግሞ ፕሮፌሰር ጌታቸው በጋሻው ነበሩ። የመጀመሪያ ጽሑፋቸውን ያቀረቡት የሸንጎ አመራር አባል አቶ አክሊል ወንዳፍራው ሲሆኑ ወክለው የተገኙት ፓርቲያቸው ሸንጎ ከሶስት ዓመት በፊት ኦታዋ ካናዳ ውስጥ ወደ 12 በሚጠጉ የፖለቲካና የበጎ አድራጎት ድርጅቶች እንዲሁም ግለሰቦች ተሰባስበው ያቋቋሙት ፓርቲ መሆኑን ጠቁመዋል። ፓርቲያቸው የኢትዮጵያ አንድነት ተጠብቆ የስርዓት ለውጥ መምጣት አለበት ብሎ እንደሚያምን አስረድተው የኢትዮጵያን የፖለቲካ ሁኔታ ወደ ኋላ መለስ ብለው ከቃኙ በኋላ የአንድ ዘር የበላይነት የነገሰበት እኔ ብቻ ካልመራሁት በሚል የአገዛዝ ባህሪ የመነጨ ስርዓት አገሪቱን በመቆጣጠሩ ህዝቡ በምሬት ውስጥ እንደሚገኝ አስረድተዋል።
ህዝቡ በተለያየ ጊዜ እየተነሳ ምሬቱን የገለጸ ቢሆንም እስከዛሬ ድረስ ግን አንድም ከስርዓቱ ከፍተኛ ግፍ በመነጨ በሌላ በኩል ደግሞ በራሱ በተቃዋሚዎች በኩል ያንን የህዝብ ብሶት ወደ ውጤታማ ደረጃ ሊገፋው ባለመቻላችን እነሆ ስርዓቱ እስከ ዛሬ እየተንጋደገርም ቢሆን ሊቀጥል ችሏል። ይህን ሁኔታ መቀየር ለነገ የማንለው አስፈላጊነት ያለው ተግባር ነው። ለዚህም ነው እኛ በአሁኑ ሰዓት ሁኔታውን ወደ ፍጹም ዴሞክራሲያዊ ስርዓት ለመውሰድ ከተፈለገ በአስቸኳይ ከቃላት ባለፈ ሁኔታ የኢትዮጵያ ተቃዋሚዎች የነገሩን እጅግ አስፈላጊነትና አሳሳቢነት አውቀን ወደ አንድነት በተግባር መሰባሰብ አለብን ብለን የምናስቡ
አቶ አክሊሉ አያይዘው የኢትዮጵያ መንግስት ስርዓትና የስርዓቱ ተከታዮች አገሪቷ የደረሰችበት አሳሳቢ ሁኔታ በኪራይ ሰብሳቢዎች የመጣ ወይም ደግሞ በዝቅተኛ የመንግስት ሰራተኞች የአሰራር ድክመትና ተመሳሳይ ችግሮች የተከሰተ እንደሆነ ለማሳየት እንደሚሞክሩ ገልጸው፣ በፓርቲያቸው አመለካከት ግን በስርዓቱና በህዝቡ መካከል ያለው ቅራኔ በፍጹም ሊታረቅ የማይችል ደረጃ ላይ መድረሱን ተናግረዋል። አቶ አክሊሉ አያይዘው ኢትዮጵያ ውስጥ የፖለቲካ ምህዳሩ መጥበቡን፣ ድህነትና ስራ አጥነት መስፋፋቱን፣ በከተማም ሆነ በገጠር በልማት ስም ሰዎች ከቀያቸው መፈናቀላቸውን፣ ለዚህም በምሳሌነት በኦሮሚያ፣ በጋምቤላ፣ በቤንሻንጉል፣ በአማራ በገጠርና በከተማ የሚደረጉ መፈናቀሎችን ጠቅሰው ከእንደዚህ አይነት አምባገነን ስርዓት ለመውጣት የሚያስችሉ ተስፋዎች አሉ ሲሉ ተስፋ ናቸው ያሏቸውን ዘርዝረዋል።
አንደኛ የሰላማዊ ትግሉ በኢትዮጵያ ውስጥ ተስፋ ሰጭነቱ እንደገና መታደሱን እናያለን። የሰላማዊ ትግል አልቆለታል። ጨፍልቄ ገድየዋለሁ ይል የነበረው ህወሓት ምናልባትም በብዙ ምሁራን አካባቢ ተስፋ መቁረጥ አስደርሶ የነበረው ኢትዮጵያ ውስጥ ሰላማዊ ትግል ሊሰራ አይችልም እየተባለ እስኪነገር የነበረበት ሁኔታ ዛሬ በአዲስ መልክ ከፍተኛ ዳይናሚክ በሆነ ሁኔታ ታደሱ እናያለን። ይህ አንድ ትልቅ ተስፋ የተጭ ሁኔታ ነው። ሁለተኛ የስርዓቱ ድጋፍ ሙሉ ለሙሉ ተሟጦ መሄዱን እንመለከታለን። በሙስሊም ኮሚኒቲው፣ በክርስቲያን ኮሚኒቲው፣ በኦሮሞ ኮሚኒቲው፣ በሶማሌው፣ በጋምቤላው፣ በአማራው፣ በትግሬ ሳይቀር ያለው መሰረት እየተሟጠጠ እንደሆነ እናያለን። እነዚህም ተስፋ ሰጭ ሁኔታ ነው። ሌላው ተስፋ ሰጭ ሁኔታ ከድርጅት ባሻገር የተነሳ የህዝብ እንቅስቃሴ ከታች ወደ ላይ እየፈነቀለ ያለ ዳይናሚክ የህዝብ እንቅስቃሴ የመፈጠሩ እጅግ ሊያበረታታን የሚገባ ሁኔታ ነው ብዬ ነው የማስበው።
ተስፋ እንዳለ አደጋም እንደሚታያቸው የገለጹት አቶ አክሊሉ ስጋት ናቸው ያሏቸውን አደጋዎች ጠቁመዋል።
አንደኛ የሀገር አንድነት መናጋት አደጋ ኢትዮጵያ ውስጥ እውነት ነው። ይህንን በትክክል መገንዘብ ያስፈልገናል። ኢትዮጵያ እንደ ሀገር ልትቀጥል የማትችልበት ሁኔታ እየተፈጠረ ነው። ይህን እውነታ ጎን ለጎን በትክክል መረዳት ይገባናል። ሁለተኛ ኢትዮጵያን አንቀበልም የሚሉ የብሔር ድርጅቶች መጠናከር አደጋ ውስጥ ይታያል። ይሄ ሊሆነው የሚችለው እንዴት ነው ተብለን ብንባል ያለው መንግስት በአብዛኛው በዋናነት በመሀል ላይ ይዞ ያለው በኤትኒክ ቤዝ የሆነ ድርጅት ስለሆነ የሚፈጸመው ጥቃት ሁሉ ከኤትኒክ ጋር እየተያያዘ ምናልባት ኢትዮጵያ ዋጋ የላትም ወደሚል ደረጃ ለመሄድ የሚያስብ ሳይኮሎጂ ውስጥ ለመግባት የሚያመቻች ሁኔታዎች በኢትዮጵያ ውስጥ እየተዘጋጁ ነው። ሌላው ሁላችን ልንገነዘበው የሚገባው ከዚህ ጋር የእርስ በርስ ግጭት አደጋ ኢትዮጵያ ውስጥ እውን መሆኑን ነው ያለው። ይሄ ከሁለት ከሶስት ቦታዎች ሊመጣ ይችላል። አንድ፣ ከስርዓቱ ትንኮሳ ሊመጣ ይችላል። ስርዓቱ ራሱን ለማቆም አንዱን ሄድ ከሌላው ሊያጋጭ እስከ መሄድ የሚያደርሰው ሁኔታዎች እንደሚኖሩ መታየት አለበት። ሌላው ኢትዮጵያ ውስጥ ያሉ ምናልባት በተካረረ ኤትኒክ ግጭት ውስጥ ቢገባ ልዩ ጥቅም እናገኛለን ብለው ሊያስቡ የሚችሉ ክፍሎች ሊያስነሱ ይችላሉ።
ከተስፋዎቹ ለመጠቀም ከአደጋዎቹ ለመዳን የፖለቲካ ድርጅቶችም ሆኑ ህዝቡ ለኢትዮጵያ አንድነት ሲሉ መጠናከር፣ መተባበር፣ ብሔራዊ መግባባትና አንድነትን መፍጠር ያስፈልጋል ብለዋል። በማጠቃለያቸውም
ለብሔራዊ መግባባትና እርቅ በዋናነት እንቅፋት የሆነው ህወሓት ኢህአዴግ ቢሆንም በሸንጎ ውይይታ በሀገራችን ውስጥ እጅግ ውስብስብ ባለችበት ሁኔታ ወደ ህገ መንግስታዊ ዴሞክራሲያዊ ስርዓት የሚደረገው ሽግግር ከሁሉም በላይ በብሔራዊ መግባባትና እርቅ ቢሆን ትልቁና ዋነኛው አማራጭ ነው ብለን እናስባለን። ተቃዋሚው ከአግላይ ፖለቲካ፣ ከአውራ ፓርቲ አባዜ ራሱን ማላቀቅ እጅግ አስፈላጊ ነው እንላለን። እነዚህ ሁለት አባዜዎች አገራችንን ላለፉት 24 ዓመታትና ከዚያም በፊት ወደ ጥፋት አረንቋ የወሰዷት አሁንም ለምንገኝበት ምስቅልቅል ችግር ዋና መሰረቶች እንደሆኑ ተገንዝበን ይህን ስህተት ላለመድገም ተቃዋሚዎች መጣር የግድ ነው እንላለን። በሀገራችን ውስጥ የነጻነት ትግሉ በስፋት ቀጥሏል። ወገኖቻችን በተለይም ወጣቶች ለሰብአዊና ዴሞክራሲያዊ መብቶች መከበር እንደ ሁለተኛ ዜጋ እየተቆጠሩ መኖር እንዲያበቃ ለማድረግ ቆርጠው እየታገሉ ነው። ውድ ህይወታችንም እየገበሩ ነው። ይህን መስዋዕትነት ለውጤታማነት ለማብቃት በጋራ እንነሳ። ኢትዮጵያና ኢትዮጵያ ታላቅነት የዚች ታሪካዊ ሀገር እና ህዝብ ታላቅነት እንዲሁም ብሩህ ተስፋ ከፊት ለፊታችን ነው እንላለን። አመሰግናለሁ።
ከእርሳቸው ቀጥሎ ጽሑፋቸውን ያቀረቡት የኦሮሞ ዴሞክራሲያዊ ግንባር አቶ ሌንጮ ባቲና የአርበኞች ግንቦት ሰባት አመራር አቶ ነአምን ዘለቀ ሲሆኑ እነርሱ ያቀረቡትን ሀሳብ በነገው ዕለት ይዤ እመለሳለሁ።
የመጨረሻው የአርብ ምሽት ዝግጅታችን ላይ ደርሰናል። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ኤቪዬሽን አካዳሚ በብዙ ሺህ የሚቆጠሩ አፍሪቃውያንን የማሰልጠን እቅድ እንዳለው ተገለጸ። የደቡብ አፍሪቃ ፕሬዝደንት የግል ቤታቸውን በመንግስት ገንዘብ በማሳደስ ጥፋተኛ ተባሉ። በአፍሪቃ ዲሞክራሲያዊ የሚባሉት ሀገሮችና የህዝባቸው እይታ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የሲኤንኤን ቴሌቪዥን ድረገጽ ስለ ኢትዮጵያ አየር መንገድ ኤቪዬሽን ማሰልጠኛ አካዳሚ ሲዘግብ አይሮፕላን አብራሪዎችን፣ የአይሮፕላን አስተናጋጆችንና የአይሮፕላን ጥገና ሰራተኞችን እንደሚያሰለጥን ጠቅሶ በብዙ ሺህ የሚቆጠሩ በብዙ የበረራ ኩባንያዎች የሚያገለግሉ ወጣት አፍሪካውያንን የማሰልጠን እቅድ እንዳለው ገልጿል። ግሎሪያ ሎንስ የተባለች የቶጎ ተወላጅ ከአፍሪካ በግዙፍነቱ የላቀ የኤቪዬሽን ማሰልጠኛ ትምህርት ቤት ወዳላት ኢትዮጵያ ሄዳ እየሰለጠነች መሆኗን የሲኤንኤን ዘገባ ጠቅሷል። በስልጠናው ወቅት አንድ አይሮፕላን በእሳት ሲጋይ በሁኔታው የተደናገጡ በጭስ የታፈኑ ተሳፋሪዎች ሲሸሹ እንደሚታይ፣ በስልጠናው ወቅት የነበረችው ሎንስ እንዲህ አይነት አደጋ ቢያጋጥመን ለመዘጋጀት ያህል ነው አሁን የምንማረው ንድፈ ሐሳቡን ሲሆን ከአንድ ወር በኋላ ደግሞ የተግባር ስራውን እንጀምራለን ስትል እንዳስረዳች ዘገባው አውስቷል። የኢትዮጵያ አየር መንገድ ማሰልጠኛ አካዳሚ የሚያተኩረው አይሮፕላን አብራሪዎችን፣ የመስሪያ ቤቱ የምድር ሰራተኞችን፣ የጥገና ሰራተኞችን፣ የበረራ ሰራተኞችን እንዲሁም የአመራር ስራን ማሰልጠን ላይ ሲሆን በአሁኑ ወቅት 1300 ተማሪዎችን እያሰለጠነ ነው ካለ በኋላ ድረገጹ በዚህ ዝነኛ ማሰልጠኛ አካዳሚ ለመሰልጠን እድል ማግኘት ግን ቀላል እንዳልሆነ ይገልጻል። በማሰልጠኛው ተቋም ለመሰልጠን ስሜ ሲጠራ በጣም ደስ አለኝ። ህልሜ እውን ሆነልኝ። እዚህ ገብቶ ለመሰልጠን ፈረንሳይኛና እንግሊዘኛ የምትናገር የዩኒቨርሲቲ ትምህርት ያለህ እንዲሁም መልከ ቀና መሆን አለበት ስትል ኤስቴል እንጎንዶምቦል የተባለች ካሜሩናዊት የበረራ አስተናጋጅ መናገሯን ዘገባው ጠቅሷል። የኢትዮጵያ ኤቪዬሽን አካዳሚ እንደ አውሮፓ አቆጣጠር እስከ 2025 ዓ ም ባለው ጊዜ ውስጥ በአመት 4000 ተማሪዎችን የማሰልጠን እቅድ እንዳለው የሲኤንኤን ዘገባ ገልጿል። ከአፍሪቃ ትልቁ የሆነውን አየር መንገድ የሚመሩት አቶ ተወልደ ገብረ ማርያም የኩባንያው ዋና ዓላማ አፍሪቃውያን ስኬት ሊያገኙ የሚችሉበት ክህሎት ማስጨበጥ ነው ማለታቸውን ዘገባው ጠቅሷል። የኢትዮጵያ አየር መንገድ ከቅርብ ዓመታት ወዲህ ጠንካራ መሻሻል ያሳየበት ሌላው ነጥብ ሴቶች በኩባንያው አገልግሎቶች ሁሉ የመሪነትና የግንባር ቀደም ቦታዎችን እንዲይዙ ማድረጉ ነው። ለምሳሌ በያዝነው ዓመት የኤቪዬሽን አካዳሚው ካሰለጠናቸው 14 አይሮፕላን አብራሪዎች 3ቱ ሴቶች ናቸው ይላል የሲኤንኤን ቴሌቪዥን ድረገጽ ላይ የወጣው ጽሑፍ። ከገበያ ድርሻ አንጻር ሲታይ አሁንም ቢሆን አህጉር በቀል የሆኑ የአፍሪቃ አየር መንገዶች አነስተኛ ናቸው። መላ የአፍሪቃ አየር መንገዶች ተጠቃለው 20 ከመቶ ነው የሚሆኑት። 80 ከመቶውን የሚይዙት አፍሪቃውያን ያልሆኑ አህጉር አቋራጭ አየር መንገዶች ናቸው። አርቀን በማየት ህዝባችንንና ወጣቶቻችንን ካስተማርንና ካሰለጥንን ግን አህጉር በቀል የሆነ ኤቪዬሽን በእጃችን እናስገባለን ሲሉ አቶ ተወልደ ገብረ ማርያም ማስገንዘባቸውን የሲኤንኤን ቴሌቪዥን ድረገጽ ላይ የወጣው ጽሑፍ ዘግቧል። በሙስና ዜና ደግሞ የደቡብ አፍሪካ ፕሬዝደንት ጃኮብ ዙማ የግል ቤታቸውን በመንግስት ገንዘብ በማሳደሳቸው የሀገሪቱን ህገ መንግስት ጥሰዋል ሲል ከፍተኛ ፍርድ ቤት ጥፋተኛ ናቸው ማለቱን ኒውዮርክ ታይምስ ጋዜጣ ዘግቧል። ፕሬዝዳንቱ ከጆሃንስበርግ 300 ማይሎች ርቆ የሚገኘው መኖሪያ ቤታቸው ሲታደስ ቲያትር ቤትን፣ መዋኛ ቦታን፣ የከብት ቤትን፣ የእንግዶች ማዕከልን የመሳሰሉት ነገሮች ተጨምሮበታል። ለዚህ ሁሉ አላስፈላጊ ለተባለው ከወጣው የመንግስት ወይም የግብር ከፋዮች ገንዘብ የተወሰነውን እንዲመልሱ ጃኮብ ዙማ ሲጠየቁ ለደህንነቴ ያስፈልጋልና በመንግስት ገንዘብ መሰራቱ ተገቢ ነው በማለት ለአመታት ያህል ጆሮ ዳባ ብለው እንደቆዩ ዘገባው ጠቁሟል። የደቡብ አፍሪካ ከፍተኛ ፍርድ ቤት ታዲያ ሚስተር ዙማ ለግል ቤታቸው ማሳደሻ ከወጣው በሚሊዮኖች የሚቆጠር ገንዘብ የተወሰነውን እንዲመልሱ ሲጠየቁ አሻፈረኝ በማለታቸው የሀገሪቱን ህገ መንግስት ጥሰዋል ሲል የደቡብ አፍሪካ ከፍተኛ ፍርድ ቤት እንደበየነባቸው ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። olafrica.com የተባለ ድረገጽ ላይ የወጣ ጽሑፍ ስለ አፍሪካ ዲሞክራሲ ሲያትት ደግሞ እንደ አውሮፓ አቆጣጠር ከ1990ዎቹ ዓመታት መግቢያ ገደማ አንስቶ በአፍሪካ የሚካሄዱ ምርጫዎች ተበራክተዋል። በያዝነው ወር ብቻ ሻል ያለ የዲሞክራሲ አሰራር ባላቸው በኒንን፣ ከቨርደንና ታንዛኒያን በመሳሰሉት ሀገሮች ምርጫ የማካሄዱ ተግባር መሻሻልን ቢያመለክትም ብዙዎቹ መንግስታትን ህጋዊ ገጽታ ለማስያዝና ለይስሙላ ያህል የሚካሄዱት ተደርገው ይታያሉ ይላል። ይህን ትንታኔ ያወጣው አፍሮ ባሮሜትር የተባለው ስለ አፍሪካ ዲሞክራሲ ገበያዎችና ስለ ሲቪል ማህበረሰብ ጥናት የሚያካሄድ ቡድን ነው። ለምሳሌ ለ29 ዓመታት ያህል ስልጣን ላይ የቆዩት የኡጋንዳው ፕሬዚደንት ዮዌሪ ሙሴቬኒ ባለፈው ወር በተካሄደ የድምፅ ማጭበርበርና የማስፈራራት ተግባር ነበረበት በተባለ ምርጫ ማሸነፋቸውን ድረገጹ እንደ ምሳሌ ጠቅሷል። በአንጻሩ ደግሞ ሴኔጋል የተደረገውን አዎንታዊ እርምጃ ያወሳል። እንደ አውሮፓ አቆጣጠር ከ2001 ዓ ም አንስቶ የሴኔጋል ፕሬዚዳንቶች በሁለት የስልጣን ጊዜ ተገድበው ቆይተዋል። አፍሮ ባሮሜትር ባደረገው ጥናት መሰረት የስልጣን ጊዜን የመገደቡ ጉዳይ የሀገሪቱ ህዝብ ጠንካራ ድጋፍ አለው። የሴኔጋሉ ፕሬዚደንት ሳሊ ከዚያም አልፈው የፕሬዚዳንትነቱን ጊዜ ከ7 ወደ 5 ዓመታት ለመቀነስና ሌሎች የህገ መንግስት ማሻሻያ ሀሳቦች አቅርበው በቅርቡ በተካሄደው ረፈረንደም ማለት ህዝበ ውሳኔ በ63% ድምፅ እንደጸደቀ የሀገሪቱ ምርጫ ኮሚሽን አስታውቋል። ቱኒዥያ አፍሪካ ውስጥ ነጻና ፍትሐዊ ምርጫ ከሚያካሄዱና አንጻራዊ የሆነ የፖለቲካ ነጻነት አላቸው ከሚባሉት ሀገሮች አንዷ ለመሆን መብቃቷን የገለጸው ጽሑፍ ይህ ክስተት ዘላቂነት ይኖረው እንደሆነ ለወደፊት እንደሚታይ ያወሳል። ከመካከለኛው ምስራቅና ከሰሜን አፍሪካ ሀገሮች ይህን ቦታ ያገኘችውም ቱኒዥያ ብቻ መሆኗን ጽሑፉ ጨምሮ ገልጿል። ጋና በ2000ና በ2008 ዓ.ም ሁለት ተከታታይ ሰላማዊ ምርጫዎች አካሄዳለች። ይሁንና በ2012 እና በ2014 ዓመተ ምህረት ሀገሪቱ ዲሞክራሲያዊ ናት፣ በዲሞክራሲያዊ አተገባበርም ደስተኞች ነን የሚሉት ዜጎች ቁጥር እንደወረደ ጥናቱ አመልክቷል። በደቡብ አፍሪካ ዲሞክራሲያዊ አሰራርን በሚመለከት እርካታ የማይሰማቸው ሰዎች ብዛት በጉል እየጨመረ መሄዱን፣ ይህ የሆነበት ምክንያት ግን የዲሞክራሲያዊ አሰራር በመቀነሱ ይሁን ወይም የህዝቡ የዲሞክራሲ ግንዛቤ ከፍ በማለቱ ግልጽ እንዳልሆነ የአፍሮ ባሮሜትር ጥናት ማመልከቱን ኦል አፍሪካ ዳትካም ላይ የወጣው ጽሑፍ ጠቁሟል። በፍሪደም ሃውስ መለኪያ ጥሩ ውጤት የተሰጣት የአፍሪካ ሀገር ኬፕ ቨርዴ ብቻ እንደሆነች የአፍሮ ባሮሜትር ዘገባ ጠቁሟል። ሙገሳው እንዳለ ሆኖ ግን ሀገሪቱ ዲሞክራሲያዊት ናት ብለው የሚያምኑት የኬፕ ቨርዴ ዜጎች 55% ብቻ እንደሆኑ፣ በዲሞክራሲ ትግበራ ረክተናል የሚሉት ደግሞ 26% ብቻ እንደሆኑ ኦል አፍሪካ ዳትካም ላይ የወጣው ጽሑፍ ጠቅሷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ፕሮግራማችንን ከማጠናቀቃችን በፊት አንድ ዘገባ ይቀረናል። ከዚያ በፊት ግን የፕሮግራም ማሳሰቢያ አለን። ስራ የላትም ሄር ስቶሪ
ለሴት ልጅ ክብር ሰጠን ማለት እንደ ሰው እየሰራች እንደዚህ መከራዋን አይታ የለፋች ስትሆን እንደ ስራነት ሊረጋገጥላት ዋጋ ሊሰጣት ይገባል። ቤት ውስጥም የሚሰራው ስራ እጅግ በጣም ከባድ ስራ ነው። ሰውነት ከተከበረ ሴት ልጅ ትከበራለች።
የሴቶች ታሪክ ወር ከሆነው ማርች ወይም የአውሮፓውያኑ መጋቢት ጋር ተያይዞ አዲስ አበባ የሚገኘው የአሜሪካ ኤምባሲ አዘጋጅቶት በነበረ የአጭር ፊልም ውድድር ስላሸነፈው ሥራ የላትም የሚል ፊልም ከተዋናያኑና ከአዘጋጆቹ ጋር የተደረገ ቃለ ምልልስ ከነገ በስቲያ እሁድ ይቀርባል። እንድታደምጡት እንጋብዛለን። እስከዚያው ፊልሙም ኢንተርኔት ላይ ይገኛል፣ ሊመልከቱት። የፊልሙ ርዕስ ሥራ የላትም ሄር ስቶሪ። ወደ መጨረሻው ዘገባችን እናልፋለን። ኬንያ በሚገኘው ጋሪሳ ዩኒቨርሲቲ ላይ የተፈጸመው የአሸባሪዎች ጥቃት ነገ ቅዳሜ 1 ዓመት ይሆነዋል። የአልሻባብ አማጽያን በዩኒቨርሲቲ በከፈቱት ጥቃት 148 ሰዎች ተገድለዋል። አብዛኞቹ ተማሪዎች እንደነበሩ አይዘነጋም። ኬንያ ለእንደነዚህ አይነት ጥቃት ምላሽ የመስጠት ብቃቷን እያጠናከረች መሆኗን ገልጻለች። ይሁንና ክልሉና በአጠቃላይ አህጉሪቱ ለተመሳሳይ ጥቃቶች በተጠንቀቅ ላይ እንደሚገኙ ዘጋቢያችን መሐመድ ዩሱፍ ከናይሮቢ በላከው ዘገባ ጠቅሷል። ይህንንም አዳነች ፍሳዬ ታቀርባለች።
አምና እንደ አውሮፓ አቆጣጠር ሚያዝያ 2 ቀን ላይ 4 የአልሸባብ አማጽያን በሰሜን ኬንያ በሚገኘው ጋሪሳ ዩኒቨርሲቲ ላይ ወረራ ፈጸሙ። የ22 ዓመት ዕድሜ ወጣት ስቲቭ ሙዋንጋ እዛው ነበር። ከሌሎች 3 ተማሪዎች ጋር ሆኖ ቁምሳጥን ውስጥ ተደበቁ።
We headed from at around 7 in the morning to 6:30 in the afternoon when they wrecked.
ከንጋቱ 1 ሰዓት አንስተን እስከ ምሽቱ 12 ሰዓት ተደብቀንዋል። ከዚያ እኛን ለማትረፍ ስኳድ ወደ ሆስቴሉ መጣ። ከዛ ቦታ እሞጣ መስሎ አልተሰማኝም ነበር። ሰዎችን ይገድሉ ስለነበርና አብረውኝ የሚማሩ 2 ልጆች መገደላቸውን ሳይ ቀጥሎ እኔን ነው የሚገድሉት የሚል ስጋት አድሮብኝ ነበር። እንደ ድል ሆኖ አልገደሉኝም።
ሙዋንጋ በአሁኑ ወቅት ከዩኒቨርሲቲው ምኝታ ቤት ወጥቶ እየተመላለሰ ነው የሚማረው። በድጋሚ ጥቃት እንዳይከፈት በመስጋትም እዛ እንደማያድር ገልጿል። አልሸባብ በዩኒቨርሲቲው ላይ ጥቃት የከፈተው ኬንያ በሶማሊያ የምታካሄደው ወታደራዊ እንቅስቃሴን ለመበቀል ነው ይላል። አማጽያኑ ጋሪሳን ቢያንስ ለ12 ሰዓታት ያህል ይዘዋል። 148 ሰዎች ተገድለው ብዙ ቆስለዋል። የሚዲያ ዘገባዎች እንደሚሉት የኬንያ የጸጥታ ኃይሎች በቦታው ለመድረስ ቢያንስ 7 ሰዓታት ፈጅቶባቸዋል። በመዘግየታቸውም ክፉኛ ተነቅፈዋል። የሀገር አስተዳደር ሚኒስትር ሙዌንዳ ንጆጋ ጉድለታችን ተስተካክሏል ብለዋል።
ሄሊኮፕተሮቹ ስለታደሱና አዲሶቹም ስለተገዙ እግረኛ ወታደሮቻችን በፍጥነት ለመንቀሳቀስ ችለዋል። የጋሪሳ ዩኒቨርሲቲን በሚመለከት በሚገባው ፍጥነት እንዳልደረስን ሁሉም አምኖ ተቀብሏል። ይሁንና አሁን ያለን መሳሪያ ያኔ ኖሮን ቢሆን ኖሮ በአንድ ሰዓት ውስጥ ለመድረስ በቻልን ነበር።
የጸጥታ ተንታኞች በበኩላቸው አሁንም ቢሆን ጥቃት ሊደርስ የሚችልበት ሁኔታ እንዳለ አስገንዝበዋል። የአገር ውስጥ ደህንነት ባለሙያ ሪቻርድ ቱታ በጋሪሳ የደረሰውን ጥቃትና በምዕራብ አፍሪካ ሆቴሎች የተከሰቱትን ጥቃቶች ለመፈጸም የሚያስፈልጉት እፍኝ የማይሞሉ አማጽያን ናቸው ብለዋል።
The return will be very high in terms of the number of casualties and the cost of overtaking.
ከፍተኛ ጉዳት ሊደርስ ይችላል። እንዲህ አይነቶቹን ኢላማ ለመምታት ደግሞ ብዙም ዝግጅት ስለማያስፈልግ ዝቅተኛ ዋጋ ነው የሚያስከፍለው።
አልሸባብ በጋሪሳና ከሁለት ዓመታት በፊት ደግሞ በዌስትጌት የገበያ ማዕከል ላይ የፈጸማቸው ጥቃቶች ለፕሮፓጋንዳ ተጠቅሞባቸዋል። ይሁንና ከአምና አንስቶ አልሸባብ በጋሪሳ ላይ ጥቃት በከፈተበት ወቅት በሶማሊያ ያለው የአፍሪካ ህብረት የሰላም ጥበቃ ተልእኮ በሚያደርስበት ጫና ምክንያት የተዳከመ መስሎ ነበር የታየው። ከአምና አንስቶ በሶማሊያ ያሉትን ወታደራዊ ሰፈሮች ወሮ ቢያንስ በሁለት ጥቃቶች የሰላም ጥበቃ ተልእኮ ወታደሮችን ለመግደል ችሏል። ሶማሊያ ውስጥ የቦምብ ጥቃቶችን አበራክቷል። አንዳንድ ጠበብት እንደሚሉት እስላማዊ መንግስት ነኝ የሚለው ቡድን የአልሸባብ አማጽያንን እየሳበና አዲሶችንም እየመለመለ በመሆኑ ከአልቃይዳ ጋር የተሳሰረው አልሸባብ ለህልውናው እየተፈጨረጨረ ሳይሆን አይቀርም። ናይሮቢ ያሉ የጸጥታ ጉዳይ ባለሙያ አንድሪው ፍራንክሊን በበኩላቸው አልሸባብ በሀገሪቱ የሚካሄደውን ምርጫ የማሰናከል ዓላማ እንዳለው ጠቁመዋል።
Missing out on the big picture, which is that Al-Shabaab's objective, its focus, if you will, for 26
years. የአልሻባብን ዓላማ ትልቁን ስዕል አላስተዋልንም። አልሻባብ በዚህ ዓመት ትኩረት የሚሰጠው ጉዳይ በመጪው ነሐሴ ወር ሊካሄድ የታቀደውን ምርጫ ማሰናከል ነው። ዓላማው የሶማሊያ ፌዴራላዊ መንግሥት ምርጫ ለማካሄድ እንደማይችል ማሳየት ነው።
ኬንያ ከጋሪሳ ወዲህ ትልቅ የሽብር ጥቃት አልደረሰባትም። ይሁንና አደጋው እንዳለ ነው። የአፍሪካ የጸጥታ ጥበቃ አገልግሎቶች ጽንፈኛ ቡድኖችን ለመከላከልና ወጣቶችን በመበከል ላይ ያለው ጽንፈኛ ርዕዮተ ዓለም እንዳይስፋፋ ለማስቆም አብረው መስራት እንዳለባቸው የጸጥታ ጠበብት ይመክራሉ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
ቆንጂት ታየነን አሁን የጀመረውን የማህሙድ አህመድን የዘገየሽበት ምን ይሆን ምክንያቱ አይኖች የተራቡ ይላል እያደመጥን ወደ ትግርኛ ቋንቋ ስርጭት እንለፍ። ደህና ደሩ።
ምን ይሆን ምክንያቱ አይኖች የተራቡ ደረሰ ሰዓቱ የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖች የተራቡ ደረሰ ሰዓቱ ሰዓቱ ቢደርስ መምጫሽን አስበው ይጠባበቁሻል አይኖች ተርበው እፎይ ባለ ልቤ ፍቅራችን አግኝቼ ሊያዩሽ ባጓሉ ተርበው አይኖቼ ናፍቷል አይኖቼ አትሰውሪያቸው ተራቡ ተራቡ የዘገየሽበት ምንድነው ምክንያቱ ምን ይሆን ምክንያቱ አይኖች ተራቡ ደረሰ ሰዓቱ እንዳንቺ የሚናፍቅ ከወዴት ይመጣል ይመጣል ፍቅርሽ ቁም ነገርሽ ልብን ይመስጣል ረሃብ ማቴ ለኔ ክብሬ አንቺ ነሽ አንቺ ነሽ ካጠገቢ አትጥፊ ያኔ ማረፊያ ነሽ ናፍቷል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው ናፍቷል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው
የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ